Nova.
The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 30 2012 ዓመተ ምህረት ዝግጅታችን ጀመረ። በኢትዮጵያ ለመጀመሪያ ጊዜ ከፍተኛ የትምህርት ተቋማት የሙሉ ጊዜ የድረገጽ ወይም የኦንላይን ትምህርት ማካሄድ እንዲችሉ የሚፈቅድ መመሪያ ይፋ ሆነ።
ምን ያህል ተማሪ ይመዘገባል የሚለውን የሚወስነው ምን ያህል ተቋም መስፈርቱን አሟልቶ ወደ ስራ ይገባል በሚለው የሚወሰን ይሆናል። ያው እሱ ሁለተኛው ተማሪ ኦንላይን ለመማር ተማሪዎች ሊያሟሏቸው የሚገቡ ቅድመ ሁኔታዎች ተቀምጠዋል።
በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የውቅና አሰጣጥ ዘርፍ ዳይሬክተር አቶ አብይ ዲባይ ናቸው። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ ከደረሱን ዘገባዎች ጀምራለሁ። በአማራ ክልል በሚቀጥሉት 2 ሳምንታት ከ50,000 በላይ ለሚሆኑ ሰዎች የኮሮና ቫይረስ ምርመራ ለማካሄድ ማቀዱን የክልሉ የጤና ቢሮ አስታወቀ። ምርመራው የሚካሄደው ለቫይረሱ ተጋላጭ በሆኑ የህብረተሰብ ክፍሎችና በቤት ለቤት አሰሳ ጭምር እንደሆነ የጤና ቢሮ አስታውቋል። በቤት ለቤት አሰሳ ምርመራ ወቅት አልመረመርም ማለት እንደማይቻል የጤና ቢሮ አስገንዝቧል። ከባህር ዳር አስቴር ምስጋናው ዝርዝሩን ይዛለች።
የኮሮና ቫይረስ ስርጭትን ለመቆጣጠርና በሀገር ላይ የሚያስከትለው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶችን ለመቀነስ ፌዴራል መንግስት ለሁለት ሳምንታት የሚቆይ ማህበረሰብ አቀፍ ንቅናቄ ሊጀምር መሆኑን ከሰሞኑ ገልጿል። በማህበረሰብ አቀፍ ንቅናቄውም ከ200,000 በላይ ሰዎችን ምርመራ ለማድረግም አቅዷል። ከዚህ እቅድ በመነሳት የአማራ ክልል ጤና ቢሮ በሁለት ሳምንታት ውስጥ ከ2,000 በላይ በቫይረሱ የተያዙ ሰዎችን ለማግኘት እቅድ መያዙን የአማራ ክልል ጤና ቢሮ የእቅድ ዝግጅትና ክትትል ግምገማ ዳይሬክተር ሪት ዳይሬክተር አቶ ተክለ ሃይማኖት ገብረ ህይወት ተናግረዋል።
አሁን የምንሰራው ያቀል ነው ወደ 50,000 የሚሆኑ ምርመራዎችን እንሰራለን። ይህንን ስናደርግ ግብአት የሚሆነው ለምርመራው እንግዲህ አንደኛ ተቋማት ናቸው፣ ሌላ ተቋም የሚሄደው ነው። ሁለተኛ ደግሞ የቤት ለቤት ቅኝት ነው። በሶስተኛ ደረጃ ከቤት ውጭ አሉ፣ ለምሳሌ የአረጋውያን መጦሪያ ካሉ፣ ማረሚያ ቤቶች አሉ፣ ኢንዱስትሪ ካምፖች አሉ። በሃይማኖት ምክንያት ለምሳሌ የጸበል ቦታዎች አገልግሎት የሚሰጡ ካሉ አሁን ተለይቶ ኢንተርቬንሽን ይወሰዳል ከነሱ። ከ60,000 በላይ የሚሆኑ ምርመራ ኪቶች ወደኛ ክልል ገብተዋል ማለት ነው።
ቤት ለቤት በሚደረገው ምርመራ የጤና ኤክስቴንሽን ባለሙያዎች ከጸጥታ ኃይሉ ጋር በመሆን የሚሰሩ ሲሆን አልመረመርም ማለት እንደማይቻል ተናግረዋል።
አንድ ሰው ከታማሚ ጋር ንክኪ ኑሮት ናሙና ይወሰድልህ ሲባል እምቢ ማለት አይችልም፣ በህግ ይገደናል ማለት ነው። እናስተምራለን፣ መክረን ነው የምናደርገው። እዛ ደረጃ ይደርሳል የሚል ተስፋ ወይም ደግሞ ጥርጣሬ የለንም። እዛ ድረስ አልፎ የሚሄዱ ካሉ ግን በዓለም አቀፍ የጤና ድንጋጌዎች ህግጋት መሰረት አንድ ሰው ለማህበረሰብ ተጋላጭ ወይም ደግሞ በሽታ ሊያዛምት ይችላል ተብሎ ከተጠረጠረ ቁጥጥር ስር የመዋል አስፈላጊዎች ምርመራ የማድረግ ህጉ ይፈቅዳል። ስለዚህ ከዛ አንጻር እንዲመረመሩ ይደረጋል። እምቢ የሚሉ ካሉ የጸጥታ አካላት አብረው ይኖራሉ ከጤና ኤክስቴንሽኑ ጋር ማለት ነው። ይህ ስራ የሀገሪቱን መጻኢ ሁኔታ ከኮቪድ ጋር ስንቀጥል እንግዲህ በዓለም ጤና ድርጅት ትንበያና ምክር ሀሳብ መሰረት በሽታው ለረጅም ጊዜ ይቆያል ከዚህም በኋላ እየተባለ ነው። ስለዚህ እነዚህ ስቴት ኦፍ ኢመርጀንሲው ሎክዳውኖች እየተደረጉ ነው የሚቀጥለው የሚለውን ነገር ለመወሰን የሚረዳ ዘመቻ ስለሆነ ማህበረሰቡ ተባባሪ መሆን አለበት ማለት። የዚህ ዘመቻ ውጤት ለቀጣይ የሀገሪቱ የፖለቲካ ሁኔታ፣ ለቀጣይ የሀገሪቱ የኢኮኖሚ ሁኔታ፣ ለቀጣይ የሀገሪቱ የማህበራዊ ሁኔታ የሚወስን ስለሆነ ማህበረሰቡ ለዚህ ዘመቻ ተሳታፊና ተባባሪ መሆን ሳይሆን መሪ መሆን ይጠበቅበታል የሚል መልእክት ማስተላለፍ ፈልጋለሁ።
ከምርመራ ውጤት ጋር በተያያዘ ከዚህ በፊት ሲፈጠር የነበሩ ችግሮች ሙሉ በሙሉ መስተካከላቸውን ነው ዳይሬክተሩ አክለው የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ። የትግራይ ክልል ምክር ቤት ምርጫን በተመለከተ በክልሉ ህገ መንግስት ላይ ማሻሻያ ማድረጉ ተገልጿል። ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ የክልሉ የምርጫ ስርዓት በቅይጥ ትይዩ የምርጫ ስርዓት እንዲተካ መወሰኑን የገለጸው ሙሉጌታ አጽብሃ ከመቀሌ ዝርዝሩን ይዟል።
የትግራይ ክልል ምክር ቤት አምስተኛ ዘመን ዘጠነኛ አስቸኳይ ጉባኤ በዛሬው ዕለት በመቀለ ከተማ ካሂዷል። ምክር ቤቱ በጉባኤው የክልሉ ህገ መንግስት አንቀጽ 48 ንዑስ አንቀጽ 2 በማሻሻል በክልሉ ከዚህ በፊት የነበረው ያብላጫ ድምጽ የምርጫ ስርዓት በመቀየር በቅይጥ ትይዩ የምርጫ ስርዓት እንዲተካ በማድረግ ተግባራዊ ይሆናል ተብሏል። የምክር ቤቱ የህግና አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ሞገስ ታፈረም
ከአብላጫ ድምጽ ስርዓት ወደ ቅይጥ ምርጫ ስርዓት ማሸጋገር ነው የነበረው። ስለዚህ የቅይጥ ምርጫ ስርዓት በትክክል አሁን ላለንበት ለትግራይ ህዝብና ለትግራይ ክልል ኢኮኖሚ፣ ማህበራዊና ፖለቲካዊ አስተሳሰብ እድገት የሚመጥን ሆኖ ስለተገኘ ይሄ ቅይጥ ስርዓት ተግባራዊ እንዲሆን በሚል የህገ መንግስታዊ ማሻሻያ በሙሉ ድምጽ አጽድቋል።
ይህ የምርጫ ስርዓት ማሻሻያ ቀድሞም ጥናት የተካሄደበት ነው ብለዋል አቶ ሞገስ። በክልሉ ዲሞክራሲ ለማጎልበት የህዝብ ድምጽ ዋጋ እንዲኖረው ለማድረግ ይህ የምርጫ ስርዓት አጋዥ ነው በማለት ገልጸዋል።
በድምጽ ብልጫ ሊያሸንፍ የቻሉ ፓርቲዎች በአግባቡ ያስተናግዳል። ሁለተኛ፣ ለማሸነፍ ብቁ የሆነ ድምጽ ያላገኙ የፖለቲካ ፓርቲዎችም ባገኙት ድምጽ ልክ በምክር ቤቱ ተሳትፎ እንዲኖራቸውና ወንበር እንዲያገኙ ምቹ ሁኔታ ይፈጥራል። ሶስተኛ፣ የህዝባችን ድምጽ በሙሉ ዋጋ እንዲያገኝ ያደርጋል። የተወሰነ ድምጽ ያገኘውም ወንበር የሚያገኝበት ስርዓት የሚፈጥር ስለሆነ ለፖለቲካ ፓርቲዎችም በምክር ቤቱ ወንበር አግኝተው በቀጣይነት የሚታገሉበትና ሀሳባቸውን የሚያቀርቡበት ሰፊ እድል ይፈጥራል።
የትግራይ ህገ መንግስት ለማሻሻል በህገ መንግስቱ መሰረት በክልሉ የሚገኙ 94 ወረዳዎችና ከተሞች ካጸደቁት በኋላ ወደ ምክር ቤቱ መቅረቡ አቶ ሞጎስ ተናግሯል። ምክር ቤቱ ህገ መንግስቱ አንቀጽ 48 ንዑስ አንቀጽ 2 ማሻሻያ በሙሉ ድምጽ ካጸደቀ በኋላ የክልሉ የምርጫና ምርጫ ስነ ምግባር አዋጅ ማሻሻያ ተወያይቶ አጽድቋል። በዚህ መሰረት እስካሁን ድረስ በክልሉ ምክር ቤት የነበረውን የመቀመጫ ብዛት 152 አሁን 38 መቀመጫዎች ተጨምረው ወደ 190 ከፍ እንዲል ተደርጓል። 152 መቀመጫዎች ማለትም 80% በአብላጫ ድምጽ ያሸነፈ የፖለቲካ ፓርቲ ወይም የግል ተወዳዳሪዎች የሚያዝ ነው። 38 መቀመጫዎች ወይም 20% በምርጫ የተወዳደሩ ፓርቲዎች ከተለያዩ የምርጫ ጣቢያዎች የሚያገኙት ድምጽ ተሰብስቦ ባገኙት የድምጽ ብዛት አንጻር የሚከፋፈሉት ይሆናል ተብሏል። እነዚህ ድርጅቶች የተመደቡትን መቀመጫዎች ለመከፋፈል ቀድመው የተወካዮቻቸውን ስም ለምርጫ ኮሚሽን ማስገባት ይጠበቅባቸዋል ተብሏል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታን አመሰግናለሁ። የኦሮሚያ ሚዲያ ኔትወርክ ጋዜጠኛ መለሰ ድሪብሳ፣ ኬንያዊው ጋዜጠኛ ያሲን ጁማን እና 9 ሰዎች በዋስ እንዲለቀቁ ፍርድ ቤት ወስኗል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የአራዳ ምድብ ችሎት በጭፍሳ አብዱልከሪም እና በጁምባ ያስን መዝገብ ውስጥ የተከሰሱ ሰዎች የዋስ መብታቸው ተከብሮ እንዲፈቱ ትናንት በዋለው ችሎት ትዕዛዝ አስተላልፏል። ይሁን እንጂ የአዲስ አበባ ፖሊስ ኮሚሽን የታሳሪ ቤተሰቦች የዋስትና ማስከበሪያ ክፍያ ከፈጸሙ በኋላ ለተጨማሪ ምርመራ እንደሚፈልጋቸው የነገራቸው መሆኑን ቤተሰቦች ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በተጠቀሰው መዝገብ ላይ 5 ተከሳሾች የሚገኙ ሲሆን አቶ ጭብሳ አብዱልከሪም፣ የኦሮሚያ ሚዲያ ኔትወርክ ኦኤምኤን ጋዜጠኛ መለሰ ድሪብሳ፣ ኬንያዊው ጋዜጠኛ ያሲን ጁማ፣ ሐሰን ጅማ እና ፈይሳ ባሳ ናቸው። ግለሰቦቹ በፖሊስ ቁጥጥር ስር የዋሉት የአርቲስት አጫሉ ሁንዴሳ አስክሬን በኃይል ወደ አዲስ አበባ እንዲመለስና እንዲጉላላ በማድረግ እንዲሁም በተለያዩ ብሔሮችና ሃይማኖቶች መካከል ግጭት እንዲቀሰቀስ አድርጓል በሚል ተጠርጥሮ ነው ሲል መርማሪ ፖሊስ ለፍርድ ቤት አቅርቧል ሲሉ የህግ አማካሪያቸው አቶ ከድር ቡሎ ገልጿል። የተከሳሾቹ የህግ አማካሪ አቶ ከድር ቡሎ በፍርድ ቤት ስለነበረው መከራከሪያ ነጥቦችም በዝርዝር አስረድቷል።
የኛ ክርክር የነበረው አንደኛ የአንድ ወንጀል በመሰረቱ በመሪ ደረጃውን በተግባር መሆን ያለበት ግለሰባዊ ነው። እያንዳንዱ ግለሰብ ምንድን ያደረገው፣ በምንድን ያደረገው፣ መቼ ነው ያደረገው፣ ምን ተጠቅሞ ነው ያደረገው የምለው በግልጽ መቀመጥ አለበት። ይሄ በጅምላ ሰውን የማሰሩ ጉዳይ የሰው ሰብአዊ መብትን የሚያግድ ስለሆነ ይሄ መኖር የለበትም። ፍርድ ቤቱ ይሄንን ሊቀበል አይገባም የምል ብዙ ክርክሮችን አቅርበን ነበር። በዚህ መሰረት ፍርድ ቤቱ ፋይሉን መርምሮ ምንድን ነው ያለው? ፖሊስ አንደኛ በተሰጣቸው ጊዜ በቂ ምርመራ ያደረጉት ነገር ስለሌለ፣ ሁለተኛ ቤተሰቦቹን በተመለከተ ምን ወንጀል እንደሰሩ ምንም የሚያመለክት ነገር ስለሌለና በህጉ መሰረት ሰውን ደግሞ ያጣራ ወንጀል ሰውን አስሮ ማስቀመጥ የሰዎችን ህገ መንግስታዊ መብት የሚጋፋ ስለሆነ በዋስትና ይለቀቁ ብሎ ስላሰጠ
ለአሜሪካ ድምጽ አስተያየታቸውን የሰጡ የተከሳሾቹ ጠበቃ አቶ ከድር ቡሎ ደንበኞቻቸው ፈጽሞታል የተባለው ወንጀል በማስረጃ መቅረብ ባለመቻሉ በአንደኛ መዝገብ ላይ የሚገኙ ተከሳሾች እያንዳንዳቸው በ3,000 ብር ዋስትና እንዲለቀቁ የተደረገ ሲሆን በሁለተኛው መዝገብ ላይ የሚገኙ 6 ተከሳሾች ደግሞ እያንዳንዳቸው በ4,000 ብር ዋስትና እንዲለቀቁ ፍርድ ቤት ወስኗል ሲሉ ተናግረዋል። ወይዘሮ ታደለች መገርሳ የጋዜጠኛ መለሰ ድሪብሳ ባለቤት ናቸው። እርሳቸው እንደገለጹት የዋስትና መብት ማስከበሪያ ገንዘብ ከተከፈለ በኋላ ከእስር አይወጡም አሉን ሲሉ ተናግረዋል። ትናንትና ጠዋት ፍርድ ቤት ቀርበው ነበር። ከዛ በኋላ ፍርድ ቤት የዋስትና መብት ፈቀደላቸው። ከዛ ለኛ ለቤተሰብ 3,000 ብር እንድንከፍል ተነገረን። ከፍርድ ቤት የሚያስፈልገውን ሁሉ ጨርሰን እነመለሴ የታሰሩበት ቦታ ሄደን ስንጠይቃቸው በአግባቡ መልስ የሚሰጠን አካል አላገኘንም። ትንሽ ቆይተን ደግመን ፖሊስ ጠየቅን። ይግባኝ ጠይቀናል። አሁን አይወጡም። ነገ ማለትም ሰኔ 1 2012 ከፍተኛ ፍርድ ቤት ይቀርባሉ አሉን። ስለ ጉዳዩ ከአዲስ አበባ ፖሊስ ለማጣራት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባዋ አመሰግናለሁ። ማምሻውን ያደረሰችንን ዜና ላክል። አቶ ጃዋር መሐመድ፣ አቶ በቀለ ገርባና አቶ ሐምዛ አዳነን ጨምሮ 14 ተጠርጣሪዎች ዛሬ ፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን ገልጻልናለች። ጠቅላይ አቃቤ ሕግ አቶ ጃዋር መሐመድን ጨምሮ በአጠቃላይ 14 ተጠርጣሪዎች ላይ የአቶ ጃዋር መሐመድ በሚል የቅድመ ምርመራ መዝገብ መክፈቱን ገልጻ ፍርድ ቤቱ በዚህ መዝገብ ላይ የምስክሮች ቃል ለመስማት ለነሐሴ 4 2012 ዓ.ም ምህረት ተለዋጭ ቀጠሮ መስጠቱን የህግ ጠበቃቸው አቶ ከድር ቡሎ መግለጻቸውን አመልክታለች። ፀሐይ ዝርዝሩን በነገ ፕሮግራም ታደርሰናለች። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ኮቪድ-19 ዜናዎች እናልፋለን። ደቡብ አፍሪካ በፍጥነት እያሻቀበ ያለውን የኮሮና ቫይረስ ስርጭት ለመቆጣጠር እንድትችል የሚያግዙ የዓለም የጤና ድርጅት ኤክስፐርቶች ገብተዋል። WHO ባወጣው መግለጫ እንዳስታወቀው በተለያዩ የወረርሽኝ የቅኝት የመከላከልና የመቆጣጠር እንዲሁም የጤና ትምህርት ሙያዎች የበቁ 43 ኤክስፐርቶች የደቡብ አፍሪካን የኮቪድ-19 ምላሽ ግብረ ኃይል ይረዳሉ ተብሏል። የዓለሙ የጤና ድርጅት ቡድን መጀመሪያ የሀገሪቱን የጤና ሚኒስቴር ክንዋኔዎች ከታዘበ በኋላ በወረርሽኙ በከፍተኛ ደረጃ ወደ ተመቱት ክፍለ ግዛቶች ሄዶ እገዛ እንደሚሰጥ ነው ድርጅቱ ያስታወቀው። ደቡብ አፍሪካ እስካሁን በኮቪድ-19 ምክንያት ከ9200 በላይ ሰዎች ሞተውባታል። በዓለም ዙሪያ 18.8 ሚሊዮን ሰዎች የያዘውና እስካሁን ከ700,000 በላይ ሰዎች የገደለው ኖቬል ኮሮና ቫይረስን ዓለም ሙልጭ አድርጋ ልታስወግደው ፈጽሞ አይቻላትም ሲሉ ከፍተኛው የዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ አሳሰቡ። ያም ብለውም ወረርሽኙን ከሚቀጥለው የአውሮፓውያን አመት በኋላ በቁጥጥር ስር ማዋል ይቻላል፣ ፍቱን የሆነ ክትባትም ይገኝለታል ብለው ጥንቃቄ ያለው ተስፋ እንዳላቸው አክለዋል። ቫይረሱ ጨርሶ የማይጠፋበት ምክንያት በከፍተኛ ደረጃ ተዛማች በሆነው ባህሪው ምክንያት ነው ያሉት ፋውቺ፣ ቢሆንም ከጥሩ ክትባትና የህዝብ ጤና ጥበቃ እርምጃዎችን ትኩረት በመስጠት አሁን ያለውን የወረርሽኙን ይዞታ እንሻገረዋለን ብዬ አስባለሁ ነው ያሉት። የዩናይትድ ስቴትሱ የተላላፊ በሽታዎችና የአለርጂ ተቋም ዲሬክተር ትናንት ለሮይተርስ በተለይ በሰጡት ቃል እስከዚያ አንድ ሁነኛ ክትባት ተገኝቶ ስራ ላይ እንዲውል ይፈቀዳል ብለው ተስፋ እንዳላቸው ገልጸዋል። ጆንሰን ኤን ጆንሰን የተባለው የዩናይትድ ስቴትስ ግዙፍ የመድኃኒት ኩባንያ 100 ሚሊዮን ክትባቶችን ለማቅረብ ከዩናይትድ ስቴትስ ጋር ከ1 ቢሊዮን ዶላር በላይ የሚገመት ውል መፈራረሙን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 30 2012 ዓ.ም ምሽት ፕሮግራም ነው። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ ለመጀመሪያ ጊዜ ከፍተኛ የትምህርት ተቋማት የሙሉ ጊዜ የድረገጽ ወይም ኦንላይን ትምህርት ማካሄድ እንዲችሉ የሚፈቅድ መመሪያ በከፍተኛ የትምህርት አግባብነት ጥራት ኤጀንሲና በሳይንስና በከፍተኛ ትምህርት ሚኒስቴር ይፋ ተደርጓል። ይህ አዲስ የመረጃ አያያዝ ስርዓትም የትምህርት ጥራቱን ለማሻሻል ከፍተኛ የትምህርት ተቋማትን ለመቆጣጠርና የትምህርት ዘርፉን ለማዘመን ያግዛል ተብሏል። ኤደን ገረመው በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የእውቅና አሰጣጥ ዘርፍ ዳይሬክተር አቶ አብይ ዲባይን አነጋግራ ተከታዩን ዘገባ አጠናቅራለች።
ከሁለት ዓመት በፊት የኢትዮጵያ አጠቃላይ ትምህርት የፍኖተ ካርታ ጥናት መደረጉን ታስታውሻለሽ። የዛ የጥናት ውጤት አንዱ የከፍተኛ ትምህርትን ተደራሽነት አሁን ካለበት ሁኔታ መጨመር አስፈላጊ መሆኑን ያሳይ ነው። ምንም ያህል ኢንቨስትመንት ቢደረግም እንግዲህ በከፍተኛ ትምህርት ደረጃ በጣም ትንሽ የነበሩ ዩኒቨርሲቲ በመንግስት ደረጃ በጣም ማስፋፊያ ተደርጎ ወደ 50 የደረሱበት ሁኔታ ተፈጥሯል። በግልም ሴክተሩ እንደዚሁ ወደ 250 ተቋማት በስራ ላይ እንዳሉ ይታወቃል። ነገር ግን ይሄ ሁሉ ሆኖ ከፍተኛ ትምህርት ተደራሽነት ገና 50% ላይ ነው ያለው። ይሄ የሚያሳየው ጥናት ነው። ስለዚህ የጥናቱ ምክረ ሀሳብ ምንድን ነው? አሁን በተያዘው መንገድ ማለትም በየቦታው ዩኒቨርሲቲ በመገንባት ይህን የሚጠበቀውን የከፍተኛ ትምህርት ተደራሽነት ማሳደግ ስለማይቻል ሌሎች አማራጮችን ማየት አስፈላጊ እንደነበር አመላክቷል። ከዛ ካመላከታቸው አንዱ የተካተተው ዘዴ ተብሎ የተመረጠው የኦንላይን ነው። ተማሪዎች አጠናቀው እስከሚያገኙት የትምህርት ማስረጃ ድረስ ሙሉ በሙሉ በኦንላይን የተደገፈ ትምህርት ኢትዮጵያ ውስጥ አይሰጥም ነበር። ማንም የሚሰጠውም አልነበረም። እውቅና የመስጫ መመሪያም መስፈርትም አልነበረም። ስለዚህ ያንን ነው ለማድረግ የተሞከረው። ሙሉ በሙሉ በኦንላይን የከፍተኛ ትምህርት መስጠት የሚችሉበትን ሁኔታ በመገምገም ብቁ ናችሁ መስጠት ትችላላችሁ የሚያስብል መመሪያ ነው ተዘጋጅቶ ወደ ስራ እንዲገባ የተደረገው ማለት ነው።
ይሄ እንግዲህ የትምህርት ጥራትን በተመለከተ በምን አይነት መልኩ ነው ሊያግዝ የሚችል?
አንዱም አስፈላጊ ያደረገው መመሪያውን አገሪቱ ላይ የታየው የትምህርት ጥራት ችግር ነው። እንግዲህ የተለመደው በርቀት የትምህርት አሰጣጥ ዘዴ በጣም ውስብስብ ችግር የታየበት ሀገሪቱን እንደውም ወደ ከፋ ሁኔታ ውስጥ ክተት አዝማሚ ያሳየ ነው። ሰዎች በቂ ትምህርት ሳያገኙ በቂ ጊዜ ትምህርት ላይ ሳያሳልፉ የትምህርት ማስረጃ የሚያገኙበት ሁኔታ እንደነበረ ለማየት ተችሏል። ስለዚህ ኦንላይን ትምህርት ይዞት የሚመጣው አንድ ጥቅም የትምህርት ጥራትን ከተለመደው የርቀት አሰጣጥ የትምህርት አዘጋጅ ዘዴ እሴት ጨምሮ ጥራቱን ያሳድገዋል ተብሎ ነው የሚጠበቀው። ይኸውም ለምሳሌ ተማሪዎች የላይቭ ወይም ደግሞ የቀጥታ ከመምህራኖቻቸው ጋር ትምህርት የሚያገኙበት ሁኔታ አስገዳጅ እንደሆነ መመሪያ ያስቀምጣል። ይሄ አንዱ የሚጨምረው ስቴት ነው። ከዚህ በፊት በጣም በርቀት በጣም በተዛነፈ ሁኔታ ነበር ሲሰጥ የነበረው። አሁን በተደጋጋሚ በቀጥታ ተማሪዎች የኢንተርኔት አገልግሎት በመጠቀም ከመምህራኖቻቸው ጋር ትምህርት የሚያገኙበት ሁኔታ መኖር እንደሚያስፈልግ ያስገድዳል። ሁለተኛው የትምህርት የሚሰጥበት ኮንተንቱ በምስልና በድምፅ የተደገፈ ነው። በጣም ነባራዊ ሁኔታን ግምት ውስጥ ያስገባ ተማሪዎች ትምህርታቸውን ካጠናቀቁ በኋላ ሲወጡ ከሚገጥማቸው የስራ ሁኔታ ጋር ያገናዘበ መሆን እንደሚገባው ያስገድዳል። ይህም ሌላ ተጨማሪ ቴክኖሎጂ ይዞልን የሚመጣው እሴት ነው ማለት ነው። ከተለመደው የርቀት ትምህርት አሰጣጥ ዘዴ በጣም እሴት ጨምሮ ጥራቱን ያሳድጋል ተብሎ ነው የሚጠበቀው። ሌላው ምናልባት ከዚህ ጋር በተያያዘ ኤጀንሲው ከፍተኛ ትምህርት መረጃ ስርዓት ከቴክኖሎጂ እና ኢኖቬሽን ሚኒስቴር ጋር በመተባበር እንደዚሁ ስራ ውስጥ ለማስገባት ትናንትና ተመርቋል። ይሄ የመረጃ ስርዓት ኦንላይን የትምህርት አሰጣጥ ዘዴ ጋር ኢንተግሬትድ ሆኖ ተቋማት ከተሰጣቸው ኃላፊነት ውጭ ትምህርትን ጥራትን ባጓደለ ሁኔታ እንዳያከናውኑ የሚያስችል የቁጥጥርና የክትትል ስራ አብሮ ይከናወናል ተብሎ ነው የሚታሰበው።
በዚህ የትምህርት አሰጣጥ ሂደት ውስጥ ምን ያህል ተማሪዎች ይመዘገባሉ ተብሎ ይጠበቃል? እንዲሁም ደግሞ የአስተማሪዎችን ስልጠና በተመለከተ ከቴክኖሎጂው ጋር ምን ተሰርቷል? ምን አይነት ስራዎች ናቸው የተሰሩት?
ምን ያህል ተማሪ ይመዘገባል የሚለውን የሚወስነው
ምን ያህል ተቋም መስፈርቱን አሟልቶ ወደ ስራ ይገባል በሚለው የሚወሰን ይሆናል። አንደኛው እሱ ነው። ሁለተኛው ተማሪ ኦንላይን ለመማር ተማሪዎች ሊያሟሏቸው የሚገቡ ቅድመ ሁኔታዎች ተቀምጠዋል። ቴክኖሎጂውን ለመጠቀም የሚያስችላቸው በቂ ግብዓት ሊኖራቸው ይገባል የሚለው አንዱ ጉዳይ ነው። ስለዚህ ይሄ በቂ ግብዓት መኖርና ለመኖር የተማሪ ቁጥር መልሶ የሚወስነው ይሆናል ማለት ነው። በተለየ ሁኔታ የተወሰነው ሌላ ነገር ዝም ብለን ሙሉ በሙሉ ለረጅም ጊዜ የሚያገለግል እውቅና አንሰጥም ለተቋማት። ደረጃ በደረጃ ቴክኖሎጂውን አጠቃቀማቸውን የሚያመጣውን የጥራት ለውጥ እያየን እያሳደግ ነው የምንሄደው። በምንሄድበት አግባብ የሚከናወን ነው የሚሆነው። ስለዚህ የመጀመሪያው የምንሰጠው ፈቃድ ለአንድ አመት ለሙከራ ነው የምንሰጠው። ስለዚህ በአንድ አመት ውስጥ በነበራቸው ብቃት የወደፊት የተቋማት በዚህ ዘርፍ የመቆየት ሁኔታ የሚወሰን ይሆናል ማለት ነው። እንደ ድሮ ዝም ብሎ ተለቆ የማንቆጣጠርበት ሁኔታ ውስጥ የምንገባበት ሁኔታ አይፈጠርም። ስለዚህ ከዚህ አንጻር የተማሪ ቁጥርም በእነዚህ ሁኔታዎች የሚወሰን ይሆናል። ከመምህር ጋር ያነሳሽው መሰረታዊ ጥያቄ ነው። በተለይ እንደዚህ ሙሉ በሙሉ በኦንላይን ተጠቅሞ ትምህርትን የመስጠት ተግባር አልነበረም ሀገሪቱ። ስለዚህ አዲስ ነገር ነው። ከዚህ ጋር ተያይዞ መመሪያው አስገዳጅ አድርጎ ያስቀመጣቸው ጉዳዮች አሉ። በኦንላይን ላይ ለመምህርነት የሚሰማሩ ባለሙያዎች በኦንላይን የትምህርት አሰጣጥ ዘዴ በቂ ትሬኒንግ ሊያገኙ ይገባል። ያ የተቋማት ኃላፊነት ነው ማለት ነው። ስለዚህ ኤጀንሲያችን እውቅና ሲሰጥ እነዛ ለመምህርነት የተመረጡ ባለሙያዎች በቂ ስልጠና ማግኘታቸውን የማረጋገጥ ኃላፊነት ይሰጡታል ማለት ነው። ስለዚህ እንግዲህ በምን አግባብ ትሬኒንጉን ያገኛሉ የተቋማት ኃላፊነት ይሆናል ማለት ነው። ሌላው አንዱ አድቫንስ ኦንላይን ትምህርት ጋር ተያይዞ የሚመጣው ምንድን ነው? ሌላ ሀገር የሚገኙ በዘርፉ በቂ ልምድ ያላቸው ባለሙያዎች የመጠቀምም ኦፖርቹኒቲ ይፈጥራል። ስለዚህ ያንንም ግምት ያስገባ ነው። የግድ ፕሮፖርሽን እንስቀምጠናል። ከሀገር ውስጥ ሚኒመሙ ይሄን ያህል መሆን አለበት። ምክንያቱም ተቋማት በአየር ላይ ሊኖሩ አይገባም፣ ተጠያቂነት መኖር ስላለበት ማለት ነው።
በሀገሪቱ ካለው ነባራዊ የኢንተርኔት አገልግሎት አኳያስ ይሄ ነገር ምን ያህል ውጤታማ ይሆናል ተብሎ ነው የሚጠበቀው?
ኢትዮጵያ ውስጥ ያለው የኢንተርኔት አገልግሎት በጣም ዝቅተኛ ነው። ይህንን ገምግሟል ነባራዊ ሁኔታው። ነገር ግን ትምህርት መስጠት የማንችልበት ሁኔታ ላይ አይደለንም የሚያስብል አይደለም። ወል አብዛኛው አገሪቱን ክፍል ላያካትት ይችል ይሆናል። በመሰረቱ አሁን ባለው የኢትዮ ቴሌኮም መረጃ መሰረት አብዛኛው የሀገሪቱ ክፍል የኢንተርኔት አክሰስ ተጠቃሚ እየሆነ እንደሆነ ያሳያል። ስለዚህ ከዚህ አንጻር ዞሮ ዞሮ አክሰስ ሊያገኙ የሚገባቸው የህብረተሰብ ክፍሎች ትምህርት ማግኘት እስከቻሉ ድረስ ይሄንን የኦንላይን ትምህርት መፍቀድ እንጂ ወይም ማዘግየት እና ማቆየት መፍትሄ አይሆንም በሚለው ነው። እንግዲህ በዛ መንገድ ነው እየታየ ያለው።
በጣም አመሰግናለሁ አቶ አበየ
ስለሰጠሽኝ። አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ኤደን ገረመውን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በአዲሱ የሲዳማ ክልል ወረዳዎችና በሐዋሳ ከተማ በኮሮና ቫይረስ የሚያዙ ሰዎች ቁጥር ቀን በቀን በከፍተኛ ሁኔታ እየጨመረ መሆኑን የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በሐዋሳ ከተማ ቫይረሱ ከተገኘባቸው 111 ሰዎች ውስጥ 63 የሐዋሳ ኢንዱስትሪ ፓርክ ሰራተኞች መሆናቸውንም የኢንስቲትዩቱ ዋና ዳይሬክተር ዶክተር ማቴ መንገሻ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባውን ቀጥሎ ያስደምጠናል።
የሲዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ማቴ መንገሻ ለቪኦኤ እንደተናገሩት በክልሉ የኮሮና ቫይረስ በየቀኑ በከፍተኛ መጠን እየጨመረ ነው።
ህመሙ ወደ ሲዳማ ክልል ገባ ከተባለበት ከግንቦት 21 እስካሁን 68 ቀናትን ነው ያስቆጠር ነው። በእነዚህ 68 ቀናት ውስጥ በተለይ የመጀመሪያ ሁለቱ ወራት ላይ የነበረው ተጠቂ ቁጥርና በእነዚህ በአስር ቀናት ያለውን ታማሚ ቁጥር ብናይ በ1.3 መጠን የአሁኑ የአስሩ ቀናት የጨመረ ነው። ይሄ የሚያሳየው በሽታው አሁን በጣም ከፍተኛ በሚባል ደረጃ የተሰራጨ እንደሆነ ነው።
በክልሉ እስከዛሬ ከተመረመሩ ሰዎች ውስጥም 327 ሰዎች በቫይረሱ ተይዟልም ብሏል።
እስከ ሐምሌ 30/2012 ዓ.ም ድረስ 10579 የምርመራዎች ወይም ናሙናዎች ተወስዶ እንግዲህ ምርመራ ተደርጎ ውጤታቸው እንግዲህ ታውቋል። ከነዚህ ውስጥ ወደ 327 የሚሆኑ የኮሮና ህመም እንዳለባቸው ተረጋግጦ ወደ ሕክምና ማዕከላት እንዲገቡና አገልግሎት እንዲያገኙ ተደርጓል። እስካሁን ወደ 90 የሚሆኑ ሰዎች አገግሟል። ወደ 234 የሚሆኑ ተጠቂዎች ሕክምና ላይ ያሉበት ሁኔታ ነው እንግዲህ ያለው።
በሲዳማ ክልል ቫይረሱ በከፍተኛ ሁኔታ እያሻቀበ ያለው በአዋሳ ከተማ በቦርቻ ወረዳና በአዋሳ ዙሪያ ወረዳዎች ሲሆን በክልሉ ከሚገኙ 36 ወረዳዎች በ24 ወረዳዎችም መስራጭቱን ገልጸዋል።
ከቦርቻ ጋር ተያይዞ በተለይ ወደ አዲስ አበባ ለቀን ስራ የተንቀሳቀሱ ልጆች አሉ። እነኛ ልጆች ተነጋግተው በመመለሳቸው እየተመለሱም በመኖራቸው ወደ ህብረተሰቡ መጀመሪያ ናሙና ሳይሰጡ ራሳቸውን ሳያውቁ ወደ ህብረተሰብ በመቀላቀላቸው ከዚሁ መነሻ ብዙ ሰው ነው የተነካካበት እና ብዙ ሰው በዚህ መያዝ መቻሉን ማንሳት ይቻላል። እስካሁን ከ81 ሰው በላይ በዚህ ቫይረስ መጠቃቱን ያረጋገጥንበት ሁኔታ ነው ያለው። ከቦርቻ ወረዳ አንጻር አሁንም እዛ አካባቢ በሽታው ያው የተሰራጨ እንደሆነ ያሉ መረጃዎች ያሳያሉ። ሌላኛው ከዚህ ቀጥሎ ያለው ሶስተኛ ደረጃ ላይ ሐዋሳ ዙሪያ ወረዳ የምንለው ነው። ሐዋሳ ዙሪያም ከ30 ሰው የማይተናነስ በዚህ ህመም መያዙን በተደረገው ላቦራቶሪ ምርመራ ማጣራት ተችሏል። ይህም ቅድም ለቦርቻ ያነሳ ነው ይጋራል የሚል ነው። በተለይ ከአዲስ አበባ ተንቀሳቅሶ የመጡ ሰዎች እና ከቦርቻ ጋር በቅርበት ስላለው ወረዳ ከዛ ጋር በሚንቀሳቀሱ ሰዎች አማካኝነት ይህ በሽታ መሰራጨት ችሏል ብለን ወስደና ሌሎች ወረዳዎች በሽታ የተሰራጨ ያለበት አካባቢዎችን ማንሳት እንችላለን። ለምሳሌ ሸበዲኖ ወረዳን፣ ለኩ ከተማን፣ ደራራ የሚባሉ ወረዳን፣ ብላተ ዙሪያ ወረዳን፣ ሀሮሬሳ የሚባሉ ወረዳዎችን ማንሳት እንችላለን። ማልጋ የሚባል ወረዳም በዚህ ዝርዝር ውስጥ ተካቷል። እንደ አዲስ እስካሁን በሽታ ያልተገኘባቸው ወረዳዎችም ነበሩ። ከዛ ውስጥ ዛሬ ሎካባይ የሚባል ወረዳም ዛሬ ከተጨመሩት ወረዳዎች ውስጥ ነው።
በሐዋሳ ከተማ ኮሮና ቫይረስ ከተገኘባቸው 111 ሰዎች ውስጥ 63 ሰዎች የሐዋሳ ኢንዱስትሪ ፓርክ ሰራተኞች እንደሆኑ የገለጡት የኢንስቲትዩት ዲሬክተር ዶክተር ማቴ የመመርመር አቅማችን ዝቅተኛ መሆኑ ነው እንጂ ስርጭቱ ከዚህም በላይ ሊሆን እንደሚችል ጠቁመዋል።
ትናንት ወደ 340 የሚያክል ናሙና ነው ተወስቶ የነበረው እና ከዛ ውስጥ ነው 36 ተጠቂ ከሐዋሳ ከተማ የተገኘው። ይህም ከሐዋሳ ኢንዱስትሪ ፓርክ ነው ማለት ሁሉም በሚቻል ደረጃ ከሐዋሳ ከተገኘው የኢንዱስትሪ ፓርክ ውጤቶች ናቸው 36ቱም ብለው ማንሳት ይቻላል። እነዚህ ሰዎችን በዝርዝር ስናይ የከተማ ነዋሪዎች ናቸው። በሰራተኝነት በማስተባበር በተለያየ ሙያ ተመርቆ ሰልጥኖ የገቡ እዛ ስራን የሚያመቻቹ ሰራተኞች ናቸው በዚህ ህመም የተያዙት እና በአብዛኛው ከሶስት ሼዶች በተወሰዱ ናሙናዎች ነው እንግዲህ እነዚህ ሰዎች ህመም እንዳለባቸው የተረጋገጠው። ይህን ቁጥር ስናይ አንደኛው ኢንዱስትሪ ፓርኩ አካባቢ ችግር እንዳለ ብዙ ሰዎች እየተጠቁ እንደሆነ ያሳያል። ሁለተኛ እነኚህ ሰዎች ወደ ከተማም ሲወጡ ያለው መልእክት ምን እንደሆነ ያብልጽም ብዙ ሰዎች ከተማ ላይ እየተያዙ እንደሆነ ለዚህ አመላካች ነው ብለን እንወስዳል።
ዶክተር ማተ በሐዋሳ ኢንዱስትሪ ፓርክ የተገኘውን ውጤትና ስርጭቱን በተመለከተ ከሚመለከታቸው አካላት ጋር መምከራቸውን አስረድተዋል።
ከፌደራል ጤና ጥበቃ ሚኒስቴር ጋር ያስቀመጥነው አቅጣጫ አለ። ከኢንዱስትሪ ፓርክም የተነጋገርነው አቅጣጫ አለ። ከዚህ ከክልላችን መንግስትም እንደዚህ የተወያየነው ነገር አለ። ያላለቁ ነገሮች
የቫይረሱ ስርጭት በዚህ ሁኔታ ከቀጠለ ከፍተኛ ችግር ውስጥ መግባታችን ያሳያል ያሉት ዶክተር ማቴ ከሐዋሳ ከተማና ከለክ ወረዳ ህይወታቸው በቫይረሱ ምክንያት ያለፈባቸው መኖራቸው፣ ሌሎች ሁለት ሰዎች ደግሞ ጽኑ ሕክምና እየተከታተሉ እንደሆነም ገልጠዋል።
ከተያዙ ሰዎችም ሁለት ሰዎች ሞቷል። አንዱ እዚህ እኛ ክልል የሆነው ነው የሞተው። አንደኛው ደግሞ አዲስ አበባ ለተሻለ ህክምና ብለን በላክንበት ሞታ ነው።
በህዝቡ ዘንድ ከፍተኛ የሆነ የመዘናጋት ችግር መኖሩን ገልጠው አሁንም ህብረተሰቡ የመከላከያ ዘዴዎችን ተግባራዊ ከማድረግ እንዳይቦዝንም አሳስበዋል።
ጤና ባለሙያ ብቻ ሰርቶ ወይ የሆነ ሚዲያ አካል ሰርቶ ወይም የመንግስት መዋቅር ወይም አስተዳዳሪ ወይም ፕሬዚዳንት ብቻ ሰርቶ ወይም የሆነ አካል ብቻ የሚወጣ አይደለም። ህብረተሰቡ እዚህ ጋር ማገዝ አለበት፣ የራሱን ድርሻ መወጣት አለበት ብለን እናስባለን። በተለይ ወጣቱ ትውልድ ለዚህ ትልቅ ሚና አለው።
በሐዋሳ ከተማና በሲዳማ ክልል በቀን የመመርመር አቅም ዝቅተኛ ሲሆን ለአብነትም ባለፉት 24 ሰዓታት ውስጥ 184 ሰዎች ብቻ የተመረመሩ ሲሆን 6 ሰዎች ደግሞ ቫይረሱ ተገኝቶባቸዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic፣ በትዊተርም እንዲሁ #voaamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በምስራቅ ባሌ ዞን ጊኔር ከተማ በፖሊስ ጣቢያ ውስጥ ታስረው የነበሩ ወደ 50 የሚጠጉ እስረኞች በኮሮና ቫይረስ መያዛቸው ተነገረ። በምስራቅ ባሌ ዞን አስተዳደር ንክኪ ያላቸውን ሰዎች የመከታተልና ሌሎች እስረኞች እንዳይጠቁ እስር ቤቶቹን ምቹ የማድረግ ስራ እየተሰራ እንደሆነ አስታውቋል። ሙክታር ጀማል ተጨማሪ ዘገባ አለው።
ከተቋቋመች አመት ካልሞላት በምስራቅ ባሌ ዞን ጊኒር 50 የሚጠጉ እስረኞች በኮሮና ቫይረስ መጠቃታቸውን ነው የአካባቢው ነዋሪዎች የሚገልጹት። ስማቸው እንዲጠቀስ ያልፈለጉ የአንድ እስረኛ ወላጅ እናት ልጆቻችን ወር ገደማ ከታሰሩ በኋላ በኮሮና መያዛቸውን ሰማን ይላሉ።
እኛ ምንም የምናውቀው ነገር አልነበረም። ትናንት ጠዋት ጭነዋቸው ሲሄዱ በኮሮና ተይዟል ተባልን። በአምቡላንስ ጭነው ወደ ሮቤ ከተማ ወስዷቸዋል ሲባል ሰማን እንጂ በምን ሁኔታ ላይ እንዳሉ የምናውቀው ነገር የለም። ልጆቻችን ከቤታቸው ተይዞ ከታሰሩ 25 ቀን አልፏቸዋል። ጥፋታቸው ምን እንደሆነ አናውቅም። አሁን ብዙ ሰው በዚህ በሽታ ተይዟል ነው የተባለው። ትናንት ጠዋት ሲጭኗቸው የተመለከቱት 18 19 ይሆናል። ከዛ በፊት 28 ሰው ነው የተላከው። ከነዚህ ውስጥ ፖሊሶች 4 መሆናቸውን ሰምቻለሁ።
ኮሮና ቫይረስ ተገኝቶባቸዋል የሚባሉ እስረኞች ቁጥራቸው በተለያየ መንገድ ነው የሚጠቀሰው። የምስራቅ ባሌ ዞን ጤና ጽፈት ቤት በፖሊስ ጣቢያው እውነትም የኮሮና ቫይረስ መከሰቱንና ሰዎችም መያዛቸውን ለቪኦኤ አረጋግጧል። የጽፈት ቤቱ ምክትል ኃላፊ አቶ ሐሰን ማህሙድ እንደተናገሩት ቫይረሱ የተገኘባቸው ሰዎች ለሕክምና ወደ ባሌ ሮቤ ተልከዋል።
አንጋማት የነሞት ናኖ ነሞት አፍስታሚ ፈጌቲ ፖዘቲቭ ታኒ ሆስፒታል ባሌ ሮቤ ያለማየሩ
እስካሁን ወደ 48 የሚሆኑ ሰዎች ኮሮና ቫይረስ ተገኝቶባቸዋል። እነሱም ወደ ባሌ ሮቤ ተልከው እየታከሙ ይገኛሉ። እዚህ ውስጥ እስረኞችም ፖሊሶችም ይገኙበታል። ፖሊሶች ከሁለት እስከ ሶስት አይበልጡም። ቀሪዎቹ እስረኞች ናቸው ነው ያሉት አቶ ሐሰን ማህሙድ። በኮሮና ቫይረስ የተያዙ እስረኞችን ቁጥር በተመለከተ ማህበረሰቡ ከ50 የበለጡ ናቸው ሲል የዞኑ ባለስልጣናት ለ50 ቅርብ የሆኑ ቁጥሮችን የሚጠቅሱት የምስራቅ ባሌ ዞን ዋና አስተዳዳሪ አቶ አደም ቃሲም በፖሊስ ጣቢያዎቹ እስረኞች ላይ ኮሮና ቫይረስ መገኘቱን ለቪኦኤ አረጋግጠዋል። ተፈጠረ ስለተባለውም ክስተት ተከታዩም ብለዋል።
አሁን ቫይረሱ እስካሁን ወደ 46 ሰው የሚሆን ላይ ታይተዋል። መጀመሪያ 2 ሰው ላይ ነው የተገኘው። ከዛ ላይ ተነስተን ነው ይህንን ፖሊስ ጣቢያ ያለውን ተጠርጣሪም ሆነ ፖሊስ መመረመር አለበት ተብሎ ምርመራ የተደረገው። ይህንን ምርመራ ሲደረግ ውጤቱ በጣም የከፋ ስለሆነ ከዛ ነው ማግኘት የቻልነው። ከዛ አሁን የተለያዩ እርምጃዎች እየወሰድን ነው። አንደኛው ፖሊስ ጣቢያው መዝጋት አለበት፣ በኬሚካል መረጨት አለበት። እዛ ውስጥ ያለው ሰው ደግሞ ከዛ መውጣት አለበት። መውጣት ብቻ ሳይሆን ምርመራ ተደርጎለት ጤናማ ሰው ለብቻ ተለይቶ ችግር ያለበት ደግሞ ወሬ ቫይረሱ ፖዘቲቭ የሆኑትን ወደ ማቆያ ቦታ መውሰድ ነው። ማቆያ ቦታው ሮቤ ላይ ነው፣ በባሌ ዞን ስለሆነ ወደዛ መውሰድ ነው። እኛ ደግሞ እዚህ ፖሊስ አካባቢ ያለውን ነገሮች ፖሊስ ጣቢያውን መዛት ሁለቱንም የግምር ወረዳ ፖሊስ ጣቢያንም ሆነ የግምር ከተማ ፖሊስ ጣቢያውን በኬሚካል ተረጭቶ እንዲጸዳ ማድረግ ነው። ሌላው ደግሞ ከዚህ ተምረን ግንኙነቱን እዛ ያለው አሁን ፖሊሱም ሆነ የህግ ተጠርጣሪውም ሰው ግንኙነት እንዳደረገው ግንኙነቱን ማድረግ ካስፈለገ ደግሞ ዲስታንሱን ጠብቆ ግንኙነት እንዲያደረግ ይህንን እየሰራን ነው።
የአካባቢው ሰዎች እንደሚናገሩትና የጤና ባለሙያዎች ለቪኦኤ እንደገለጹት ከዚህም የላቀ እንደሚሆን ነው የሚገምቱት። በተለይ የእስረኞች ቤተሰብ ለእስረኞች ምግብ ሲያመጡ ለጥየቃ ሲመላለሱም ስለነበረ የቫይረሱ ስርጭት እስከ ቆላማዋ የገጠር አካባቢዎች ሊስፋፋ እንደሚችልም ነው ግምታቸውን የገለጹት። ይህንን በተመለከተ የተጠየቁት የዞኑ ዋና አስተዳዳሪ አቶ አደም ተከታዩን መልስ አላቸው።
ንክኪ ያለው የተባለው ሰዎች አሁን ወደ ላይ ለምርመራ ተልኳል። እሱ ከመጣ ደግሞ ከገጠርና እንዲሁም ከከተማ ነዋሪ ምናልባት ከነዚህ ሰዎች ጋር ግንኙነት ያላቸው ሰዎችም ከትላንትና ከትላንት ወዲያ ደማቸው ተወስዶ ወደ አሰላ ተልኳል። እሱ ብዙ ነገሮችን እናጣራለን ማለት ነው ከበፊቱ ይበልጥ ማለት ነው። አሁን ምርመራውን ቀጥለናል። ምርመራውን ደግሞ እዛ ብቻ አናቆምም። ወደ ገጠርም ወጥተን ህዝቡን የተቻለውን አቅማችን የፈቀደን ሁሉ ምርመራ እያደረግን እየመለ የተለያየ ስራ እንሰራለን።
አቶ አደም የአካባቢው ሰዎች የሚያነሱት እስረኞች በብዛት አንድ ላይ ታስረው ነበር፣ ይህ ራሱ መጀመሪያውኑ ጥንቃቄ የተደረገ አይደለም፣ ለዚህ ነው የተባባሰው የሚሉ የአካባቢው ነዋሪዎች አሉ። እንደሚታወቀው ደግሞ መሰል ጉዳዮች ማስጠንቀቂያ ሲሰጥ ነበር። አሁን ቀጣይ ላይ ጉዳዩ መልሶ እንዳይስፋፋና እንደ መፍትሄ ብላችሁ ያስቀመጣችሁት ምንድን ነው?
እስረኛ ስለበዛ ሰው ላይ ስለተደራረበ ሳይሆን ጥንቃቄው ችግር ነው ብለን የምንገምተው። ይህን ለማስቆም በተቻለ መጠን እስረኛውንም ያችኑ ደግሞ ያለችኑን ለመቀነስም ነው። ምናልባት እኛ እንደ አማራጭ አሁን የወሰኑ እንቀንሳለን። ሁሉም ሰው ምናልባት እንደየወንጀሉ ሁኔታ ተለይተው ሰው ህጋዊ ዋስ ጠርቶ እንዲወጣ የማድረግ ስራን እየሰራን ነው። አሁን ውስጥ የነበሩትን አውጥተናል፣ ወደ ሌላ ቦታ አድርገናል። እነሱን ደግሞ በፊት የተላከው ተላከ፣ የቀረውን ደግሞ ለምርመራ ተልከዋል። ይህንን ፖሊስ ጣቢያውን ደግሞ ኬሚካል ተራጭተዋል። አሁን እሱን ብቻ መርጨት ብቻ ሳይሆን ምናልባት እያንዳንዱ ሰው በየብቻ መኖ ስላለበት እዛም ውስጥ ካለ አንደኛ ፖሊስ ጣቢያው በዛ ሲስተም አንድ ሰው አንድ ክፍል ሆኖ ማቆየት እንዲችለውን አቅም ብቻ እንዲያስተናግድና ምናልባት ከአቅም በላይ ሆኖ ከዛ ፖሊስ ጣቢያ የሚተርፍ ከሆነ ለመልቀቅም ደግሞ አዳጋች ነገር ከሆነ ምናልባት ሰው እንደ ወንጀሉ ሊለያይ ይችላል። ተራ ወንጀል ከሆነ ደግሞ በዋስ እንዲወጣ፣ ወንጀሉ የሚከብድ ከሆነ ደግሞ ቦታውን ፈልገን ሰው ተራርቆ እንዳይገናኝ፣ ያ እስረኛውም እንዳይገናኝ የማድረግ ስራ እየሰራ ነው።
ያጋጠመውን ችግር ለመቅረፍ ሲባል በተለይ እስረኞች አንድ ላይ እንዳይከማቹ ዞኑ እየሰራ መሆኑን የምስራቅ ባሌ ዞን ዋና አስተዳዳሪ ለቪኦኤ የገለጹ ሲሆን በተለይ ከባባድ ወንጀሎች ካልሆኑ በስተቀር ለጥቃቅን ጉዳዮች ሰዎችን ወደ ፖሊስ ጣቢያና እስር ቤት ማምጣቱ አደጋው የከፋ ስለሆነ ይህንን ጉዳይ በአጽንኦት እንዲታይ ወስነናል ሲሉ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን እናመሰግናለን። ተከታዩ ዘገባ እዚህ ዩናይትድ ስቴትስ ውስጥ ያቆየናል። እየተስፋፋ ባለው የኮሮና ቫይረስ ወረርሽኝ ሳቢያ በተወሰኑ የዩናይትድ ስቴትስ ክፍለ ግዛቶች የሚገኙ ሰዎች በመጪው የጥቅምት ወር ምርጫ ጣቢያዎች በአካል ተገኝተው ከመምረጥ ይልቅ ድምጻቸውን በፖስታ መስደድ ይፈልጋሉ። በዩናይትድ ስቴትስ ድምጽን በፖስታ ልኮ መምረጥ ከእርስ በርስ ጦርነት ጊዜ አንስቶ የነበረና የረጅም ጊዜ ታሪክ ያለው ነው። ይሁን እንጂ ፕሬዚዳንት ትራምፕ በፖስታ መልእክት የሚደረግ የድምጽ አሰጣጥ ለምርጫ መጭበርበር በር የሚከፍትና በዚያ ሳቢያም ከምርጫው ቀን በኋላ ለወራት የሚቆይ ውዝግብና ጥርጣሬን የሚፈጥር መሆኑን ይናገራሉ። በዋይት ሀውስ የቪኦኤ ዘጋቢዋ ፓትሲ ዳስ ኳራ የተለያዩ አማራጮችን ተጠቅሞ በምርጫ የመሳተፉ የቆየ ልማድ በ2020 ምርጫ እንደምን ሆኖ ዋነኛ የፖለቲካ መከራከሪያ ሆኖ እንደመጣ የሚዳስስ ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል።
አንዳንድ የኒውዮርክ ዜጎች በኮሮና ቫይረስ ወረርሽኝ መካከል እንኳ በምርጫ ጣቢያ ተገኝተው ድምፅ ለመስጠት ደፍረዋል። በርካቶቹ መራጮች ግን ታይቶ በማይታወቅ ቁጥር ድምፃቸውን በፖስታ ቤት ለመስደድ በመፍቀዳቸው ዝግጁ ያልነበረውን የምርጫ ስርዓት አጨናንቀውታል። ከስድስት ሳምንታት በኋላ እንኳ በአንዳንድ የምርጫ ጣቢያዎች የምርጫ ውጤት አልተገለጸባቸውም። ፕሬዚደንት ትራምፕ በተደጋጋሚ እንደሚያስጠነቅቁት መጪውን የጥቅምት ምርጫ በፖስታ ቤት አማካይነት ጭምር ለማድረግ የተማመኑ አንዳንድ ክፍለ ግዛቶች ተመሳሳይ ችግር እንደሚያጋጥምና ውጤቱንም ለማወቅ የመዘግየት ችግር ሊኖር እንደሚችል ይናገራሉ።
You won't know the election result for weeks, months, maybe years after. Maybe you'll never know the election result, and that's what I'm
የምርጫውን ውጤት ለሳምንታት፣ ለወራት፣ ምናልባትም ከዚያ በኋላ ላሉ አመታት ጨርሶ ላታውቁት ትችላላችሁ። እኔን የሚያሳስበኝ እሱ ነው። ይስተካከላል። በአግባቡ እንዲሆን ይደረጋል።
የምርጫ አስፈጻሚ ባለስልጣናት እንደሚሉት ከሆነ በዩናይትድ ስቴትስ ምርጫ ሊጭበረበርበት የሚችልበት አጋጣሚ በፖስታ ቤት በኩል እንኳ በሚደረገው ቢሆን እጅግ በጣም ውስን ነው። ብዙ ክፍለ ግዛቶች የምርጫ ድምጽ በፖስታ ቤት በኩል እንዲደረግ ይፈቅዳሉ። የኮሮና ቫይረስ ወረርሽኝ ባለበት በዚህ አመት ግን በርግጥ በፖስታ ቤት በኩል የሚመጣውን በርካታ ድምጽ ለመቁጠር ተጨማሪ ጊዜ ይፈልጋሉ። በዩናይትድ ስቴትስ የምርጫ ውጤት የሚዘገይበት አጋጣሚ ለመጀመሪያ ጊዜ አይደለም። እንደ አውሮፓ አቆጣጠር በ2000 ዓመተ ምህረት በአልጎርና በጆርጅ ደብሊው ቡሽ መካከል የነበረው የምርጫ ውጤት በፍሎሪዳ እንደገና ቆጠራ በመደረጉ ከወር በላይ ቆይቷል። የሚመጣው የጥቅምት ወር ምርጫ ምናልባት ከዚያ በላይ አወዛጋቢ ሊሆን ይችል ይሆናል። የባይፓርቲዛን ፖሊሲ ሴንተር የምርጫ ፕሮጀክት ማኔጀር የሆኑት ማቲው ዌል እንዲህ ይላሉ።
We're in a hyper-polarized environment right now, and so any window where a candidate can claim that there's some sort of, you know, chicanery happening behind the scenes is
አሁን ጫፍና ጫፍ መሆን ይበዛበትና አለመግባባት የሞላበት ሁኔታ ውስጥ ነው ያለነው። በዚህ ምርጫ ያንደኛው ነው ግን እጩ ከመጋረጃው በስተጀርባ የሆነ ደባ እየተካሄደ ነው ብሎ ሊናገር የሚችልበት በር ተከፍቷል። ይህ ችግር ነው። ትልቁ ችግር ግን በዚህኛው ምርጫ ውዝግቡ በአንድ ክፍለ ግዛት በፍሎሪዳ ብቻ የሚወሰን አይደለም። ምናልባትም 3 4 እና 5 ክፍለ ግዛቶች ላይ ይነሳ ተጨማሪ ሳምንታትም ሊወስድ ይችላል።
ፕሬዚደንት ትራምፕ ምርጫው ሊራዘም ይገባዋል ያሉትን አስተያየት መልሰው ቢተውትም በፖስታ ቤት በኩል በሚደረገው የድምጽ አሰጣጥ ላይ ጥርጣሬ እንዲኖር የሚያደርጉትን ግፊት ግን ቀጥለውበታል። በካሊፎርኒያ የኤርቪን ዩኒቨርሲቲ ምርጫ ሕግ ፕሮፌሰር የሆኑት ሪቻርድ ሃሰን የሚከተለውን ብለዋል።
If more of his supporters voted person and he's ahead on election night, he could claim, as he's already suggested, that
ብዙ ደጋፊዎቻቸው በአካል ተገኝተው ድምጽ ከሰጡና በምርጫ ፉክክር ውስጥ የሚመሩ ከሆነ ከዚህ በፊትም እንዳነሱት በፖስታ ቤቶች የሚመጣው የተቀረው ድምጽ አስቀድሜ እንደነገርኳችሁ የተጨበረበረ ነውና አሸናፊው ነኝ ብለው ሊያውጁ ይችላሉ።
ይሁን እንጂ ብርቱ ፉክክር በሚደረግበትና በሪፐብሊካኑ ገዢ በሚመራው የፍሎሪዳ ግዛት ደግሞ መራጮች ድምጻቸውን በፖስታ ቤት አማካይነት እንዲልኩ እየተበረታቱ ነው። ለዚህ ደግሞ ምክንያቱ ያሁኑና የቀድሞቹ የፍሎሪዳ ገዢዎች ችግሮችን ያጸዱና ሁኔታዎችን ያመቻቹ ጥብቅና አስተማማኝ ስላደረጉት ነው ተብሏል። ፕሬዚደንት ስለዚህ ሲናገሩ እንዲህ ይላሉ።
The two governors, between the both of them, they've really got a great system of absentee ballots and even in the case of mail-in ballots.
ሁለቱ ገዢዎች በአካል መገኘት ያልቻሉ መራጮችም ሆነ በፖስታ መልእክት የሚካሄደውን ድምጽ አሰጣጥ እንኳን ቢሆን ለማስተናገድ ጥሩ ስርዓት ዘርግተዋል።
የተሰበሰቡት የህዝብ አስተያየቶች እንደሚገልጹት አሜሪካውያን በጥቅምቱ ምርጫ ድምጻቸውን በፖስታ ቤት መስደድ ይፈልጋሉ። መንገዱ አስተማማኝ ስለመሆን አለመሆኑ ላይ ግን ተከፋፍለዋል። የአሜሪካን ኢንተርፕራይዝ ኢንስቲትዩት ምሁር ካርሊን ቦማን እንዲህ ይላሉ።
Democrats are much more likely than Republicans to say right now that they'd like to vote by mail.
ድምጻቸውን በፖስታ ቤት ልከው በመምረጡ ረገድ ከሪፐብሊካኖቹ ይልቅ ዴሞክራቶቹ ይበልጥ ተሳታፊ የሚሆኑ ይመስላል።
በርካታ አምራጮች ተሳታፊ የሚሆኑበትን መንገድ ማብዛት ጆ ባይደንን ይጠቅማል። እንደ ፍሎሪዳ ባሉ ግዛቶች ደግሞ ተጠቃሚው ትራምፕ ሊሆኑ ይችላሉ። ማንንም አሸነፈ ማንንም ግን የምርጫ ጠበብቶች እንደሚሉት ትልቁ ፈተና ሁለቱ ተፎካካሪ ፓርቲዎች ሊቀበሉት የሚችሉትን ውጤት መግለጹ ላይ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዋይት ሃውስዋን ዘጋቢያችንን ፓትሲ ውዳስ ካራንና ደረጀ ደስታን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አድማጮች የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ሁለተኛው አጋማሽ መሰናዷችን እንለፍ። ፍርድ ቤት የዋስትና መብት የሰጣቸውን እስረኞች የኦሮሚያ ፖሊስ መልሶ እስር ቤት አስገባቸው ሲሉ የታሳሪ ቤተሰቦችና የሕግ አማካሪዎቻቸው ቅሬታ አቀረቡ። የኦሮሚያ ጸጥታና አስተዳደር ቢሮ በበኩሉ ግለሰቦቹ በሌላ ወንጀልም ስለሚጠረጠሩ እየተወሰደ ያለው እርምጃ የፍርድ ቤትን ነጻነት አይጋፋም ብለዋል። ፀሐይ ዳምጠው ዘገባላት።
በኦሮሚያ የተለያዩ ቦታዎች የታሰሩ ግለሰቦች ላለፉት 4 ሳምንታት ከሁለት ጊዜ በላይ ፍርድ ቤት ቀርበው ፍርድ ቤት የዋስትና መብት እንዲከበርላቸው ፈቅዷል ሲሉ ከታሳሪ ቤተሰቦች መካከል ተናግረዋል። ወይዘሮ ዱሌ ሴዳ ባምቦ ከተማ ታስረው ከሁለት ሳምንት በኋላ ሐምሌ 8 2012 ዓ.ም ተመረተ ባምቦ ወረዳ ፍርድ ቤት ቀርቦ ነበር። እርሳቸውን ጨምሮ 7 ሰዎች በእርሳቸው መዝገብ ስር የዋስትና መብት ተሰጥቷቸው እንደነበር ልጃቸው ወይዘሪት ሀዊተን ደረጀ ለአሜሪካ ድምጽ ገልጻለች።
ፍርድ
ቤት ቀርባ የዋስ መብት ተብሎ እኛም በካርታና ፕላን ነበር ጨርሰን ሄደን ፖሊስ ጣቢያ አስገብተን ነበር ወረቀቱን እና ኮሮና ምርመራ ተደርጎላቸው ነው የሚወጡት ተብለን የተሰጠውን ጊዜ እሺ ብለን ጠብቀን ስንሄድ ለሌላ ምርመራ እንፈልጋቸዋለን አሁን አያወጡም ነው ያሉን። እንዳሉት ከሆነ ፖሊስ ኮሚሽን ነው ይፈልጋቸዋል ያሉት። ለምን እንደተፈለጉ ለመጠየቅ በምንሄድበት ሰዓት ቢሮ እንኳን በስፍራት አያናግሩንም እንዳትመጡም ብለውናል። ካሁን በኋላ ቢሮ ከመጣችሁ እናንተም ጨምራችሁ ነው የምትገቡት ብለውን ነበረ። ምንም የጠየቋት ነገር የለም። ከዛ በኋላ እንደገባች በቃ ዝም ብላ ነው ቁጭ እያለች ያለችው። ጥያቄ ያቀረቡላት ነገር የለም። ለዚህ ነው ለዛ ነው አላሏትም።
የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አብዲ ረጋሳም ከአምስት ወር የእስር ቆይታ በኋላ የኦሮሚያ ልዩ ዞን ሱሉልታ ወረዳ ፍርድ ቤት የተከሰሱበትን ወንጀል ስለመፈጸማቸው በቂ ማስረጃ አልቀረበም ሲል መዝገባቸውን ዘግቷል። ነገር ግን የኦሮሚያ ፖሊስ ወደ እስር ቤት እንደወሰዳቸው ወንድማቸው አቶ ገመቹ ረጋሳ ተናግሯል።
ምንም ክስ ሊያቀርቡበት አልተቻለም። ፋይሉ ተዘግቷል። ግን ደቁን ፍቃደኛ አይደሉም። ሌላ ፋይል አሁንም እንደሚከፍቱ ነው ከሱ ጠበቃ የሰማሁት። እንግዲህ አንድ ሰው ታስሮ አምስት ወር ምንም መፍትሄ ሳያገኝ ምንም ክስ ሳይመሰረትበት እንዲህ የሚቆይበት መንገድ ከባድ ነው። አንድ ቀን እንኳን ልብስ ልናቀርብለት አልቻልነው፣ ምግብ ልናቀርብለት አልቻልነው።
ወይዘሮ ጫልቱ ታከለን በአዲስ አበባ ፖሊስ ተይዘው ለአንድ ወር ሶስተኛ ፖሊስ ጣቢያ እንደቆዩ ይናገራሉ። እህታቸው ወይዘሮ ዶይ ታከለ በሁለት የምርመራ ጊዜ ቀጠሮ ፍርድ ቤት ቀርበው በሶስተኛ የጊዜ ቀጠሮ በዋስ እንዲለቀቁ በመወሰኑ የዋስትና ማስጠበቂያ ገንዘብ ከተከፈለ በኋላ የኦሮሚያ ፖሊስ አባላት ይዛቸው እንደሄዱ ተነገረኝ ይላሉ ወይዘሮ ዶይ። የኦሮሚያ ፖሊስ ነው መጥተው የወሰዷት አሉኝ። የት እንደወሰዷት ስጠይቃቸው 6 ኪሎ እንደሆነ ነገሩኝ። እዛ ሲሄድ ይህ የወታደር ካምፕ እንጂ ፖሊስ ጣቢያ አይደለም፣ እዚህ የታሰረ ሰው የለም አሉኝ። ተመልሼ ሶስተኛ ሄድኩኝ። የተሳሳተ መረጃ ነው የሰጣችሁኝ፣ እዛ ማንም የለም ስላቸው እዚህ ተመልሳለች አሉኝ። እሷም ወጣ ናገረችኝ፣ 6 ኪሎ እንደወሰዷት ነገረችኝ። ማንም እዛ እንደሌለና ብቻዋን እንደነበረች እያለቀሰች ነገረችኝ። ዶክተር ቶኩማ ዳባ የህግ አማካሪና ጠበቃ ናቸው። በፌዴራልና የክልል ፍርድ ቤቶች የታሰሩ ሰዎች በፍርድ ቤት ዋስትና ፍቃድ ያለመለቀቅ ሁኔታ በተደጋጋሚ እየገጠመን ነው ሲሉ እንዲህ ያብራራሉ።
እኔ ለምን እንዲህ እንደሚደረግ አይገባኝም። አንዱ አካል በቁጥጥር ያለውን ሰው እንዲለቅ ሲወስን በሌላ አካል በቁጥጥር ስር እንዲውል ማድረግ የተለመደ አሰራር እየሆነ መጥቷል። እነ ደሱ ዱላ ላይ፣ አብዲ ረጋሳ ላይም በተመሳሳይ መልኩ ተፈጽመዋል። ይህ ነገር ወንጀል ፈጽመው ከሆነ በቁጥጥር ማዋል ይቻላል። ነገር ግን እነዚህ የተከሰሱት በሽብር ወንጀል ነው። ይህ ደግሞ በፌዴራል መንግስት ብቻ የምታይ ወንጀል ነው። ስለዚህ የኦሮሚያ ክልል ለምን በቁጥጥር እንደሚያውላቸው አይገባኝም። ብዙ ሰዎች በእንዲህ አይነት ሁኔታ በእስር ላይ ናቸው። የፌዴራሉ መንግስት ስለቃቸው የኦሮሚያ ፖሊስ በቁጥጥር ስር ያውላቸዋል። ከዚያ ለፌዴራል መንግስት ተመልሶ ይሰጣሉ። ይህ ከሁለት ሶስት ጊዜ በላይ አጋጥሞናል።
የታሳሪ ቤተሰቦችና የህግ አማካሪው ባነሱት ቅሬታ ላይ የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ተከታዩ መልስ ሰጥቷል።
ለመሆኒ ሲመተመንኩን ሄዱን ይሳኒ ገልሜን ይሳኒ በካደዳት ከኒ ጉርማ ይትግራ
እነዚህ የክስ መዝገብ የተከፈተባቸው ሰዎች መዝገባቸው በተለያየ ቦታ ነው የሚገኘው። የተከሰሱበት ወንጀልም የአድፍቶ ጠቂ ኃይል አባል በመሆን ነው። ክሳቸው ትዕዛዞችን በመቀበል በተለያዩ የአገሪቱ አካባቢዎች ውስጥ አነጽን ማስነሳታቸው ነው። እናም በቁጥጥር ያሉ ሰዎች ከዚህ በፊት በተለያዩ ቦታ ወንጀል ሊፈጽሙ ይችላሉ። ስለዚህ ፍርድ ቤት የዋስ መብት ሲሰጥ በእጁ ያለውን ክስ መዝገብ ነው የሚያውቀው። ፖሊስም ደግሞ ያንን ማክበር አለበት። ነገር ግን ፖሊስ የተከሳሾቹን የከዚህ በፊት ክስ መዝገብ ስለሚያጣራ ያ ትንሽ ችግር እየፈጠረ ነው። ለምሳሌ 10 የክስ መዝገቦች በኔ ላይ ካሉ የቀረብኩበት ፍርድ ቤት ነጻ የሚያወጣኝ ችሎት ላይ ለቀረብኩበት አንዱ የክስ መዝገብ ብቻ ነው። እኔ ደግሞ በሌሎች 9 የክስ መዝገብ የሚፈለግ ከሆነ ፖሊስ አይለቀኝ፣ ወዲያውኑ በቁጥጥር ሊያውለኝ ይችላል። አሁን የዳኛ ውሳኔ ተነካ የሚለው ጉዳይ ፍርድ ቤት በነጻ ለቆት ፖሊስ መልቀቅ ባይፈቅድ ነበር። ምናልባት ይህ ሁኔታ የሚኖር ከሆነ የምናጣራ ጉዳይ ነው የሚሆነው።
አቶ ጅብሪል አክለውም እየተወሰደ ያለው እርምጃ የፍርድ ቤት ነጻነትን አይጋፋም ሲሉ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠው ላደረሰችን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 202-205-9942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በቤንሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች የሚኖሩ የአማራ ብሔር ተወላጆች አሁንም ስጋት ላይ መሆናቸውን ተናገሩ። የአሜሪካ ድምጽ ያነጋገራቸው በተለያዩ ቀበሌዎች የሚኖሩ የአማራ ብሔር ተወላጆች እንደሚናገሩት ትላንት ሁለት ሰዎች መገደላቸውን ተከትሎ በአካባቢው ውጥረት ነግሷል። የጸጥታ ኃይል በአካባቢው ቢኖርም ከበላይ አካል ትዕዛዝ አልተሰጠኝም በማለት ምንም አይነት እርምጃ አልተወሰደም ብለዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
በቤንሻንጉል ጉሙዝ ክልል ጉባ ወረዳ ውስጥ በሚገኙ አጅባርና አልማሃል ቀበሌ ባለፈው ሳምንት በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት እንደተፈጸመባቸው የጥቃቱ ሰለባዎች መናገራቸው ይታወሳል። በዚህ ወረዳ አሴድ በተባለ ቀበሌ ሁለት ሰዎች በታጣቂዎች መገደላቸውን ተከትሎ በአካባቢው ውጥረት መንገሱን ነው ስሙ እንዲጠቀስ ያልፈለገ የአካባቢው ነዋሪ የገለጸልን።
አሴድ ቀበሌ አካባቢና በዙሪያው ችግር አለ። በጣም ችግር ተከስቷል። አሁን በጣም ረብሻ አረም እያረሙ ካሉት ገበሬዎችን ገደሏቸው። ምን ማይታወቅ ሰው ማለት ነው። ከዛ በቃ እኛ ጫካ ነን ያለ ነው፣ ሁሉም ረብሻ ነው። እኛውን ጫካ ላይ ነው ያለ ነው። የተካምዳችን ስተን ህብረተሰቡም ደግሞ እየተቀላቀለ መረጃ እየተለዋወጠ እኛን ሰርተ እንዳንበላ ምናምን እያደረገ ስለሆነ አሁን የረጋጋበትን ሁኔታ ፈጥራችሁ
የጸጥታ ኃይል ሳ
የለም ግን ምንም ሊያደርግ አይቻልም።
ሌላው የዚሁ ቀበሌ ነዋሪ የሆነው አቶ መሀሪ ሲሳይ የተባለው ግለሰብ ትላንት የሞቱትን ሰዎች አስከሬን ወደ ትውልድ ቦታቸው ለመሸኘት በተደረገው ጥረት በጉምዝና በአማራ ብሔር ተወላጆች መካከል አለመግባባት ተፈጥሮ ነበር። ወዲያው የጸጥታ ኃይል በቦታው ተገኝቶ አረጋግቶታል። አሁን አካባቢው ሰላም ነው ብሏል።
ትናንትና ጠዋት ላይ ሁለት ሰዎች ያው በሽፍቶ እንደተመቱ ሌሎቹም ያው እየተራራጡ መጥተው ወደ ሄደ ከተማ ያው ለጸጥታ ኃይሉም ሪፖርት አድርገው መጨረሻ ላይ ያው የጸጥታ ኃይሉም እስከ ቦታው ድረስ በመሄድ ያው ያለውን ነገር አረጋግጧል። ያው አንድ ሴትና አንድ ወንድ ሞቶ ነው የተገኙት። እነዚም ያው በጸጥታ ኃይሉ መጥተው እዚሁ አይሽል ላይ በብሌው ላይ መጨረሻ ላይ እነሱም አስክሬን ሽኝት ነበረ ወደ አገር ቤት ማለት ነው።
አገር ቤት ማለት የት ነው?
ያው ወደ መጡበት ወደ አማራ ክልል ማለት ነው። ወደ የቤታቸው እነሱ ጓደኞቻቸው መጥተው ያው እናውቃቸዋለን ያሉበትን ቦታ ብለ ስቴን የተባለ ያሉበት ቦታ በዚህ ወደዛ ሽኝት ነበረ። አስክሬን ሽኝት ላይ ያው አንዳንድ ችግሮች ደግሞ ነበሩ እዚህ ከተማው ላይ ከአጃቢ መደብልና ሌሎች ነገሮች ተያይዞ ያው ህዝቡም ሁሉ ወጣሉ። በዛ በተነሳ አንዳንድ ችግሮች ተፈጥረው ነበር። አንድ ጉምዝን እንዳጋጣሚ በድንጋይ ተመጥቶ ሌላ እውቀት ነበረ። ሁሉም እንዳጋጣሚ ቤቱን ዘጋግቶ ነበረ። በዛ እንትን ላይ ጉምዝ በድንጋይ ሲመጣ ጉምዝም ወድቆ ነበረ። ያው ሞተ ተብሎ ነበረ። እሱም መጨረሻ ላይ ያው ተርፎ ደህና መሆኑን ታይቶ ወደ ሕክምና ወደ ወረዳ ወደ መንኩሽ ተወስዷል። መጨረሻም ወረዳም ያው ጉዳዩ ወዲያው ደረሳቸው። የተሟላ የጸጥታ ኃይል ከልዩ ኃይልም ፖሊስን መከላከያም አስቸኳይ ደርሰው ያለውን አጠቃላይ የተዘጋጉ ቤቶች ሁሉም የጸጥታ ኃይል ከደረሰ በኋላ ቤቶች ተከፋፍተው አሁን ላይ ደህና ነው ያለ። ወዲያው የማረጋጋት ስራ ተሰርቷል። ምናልባት አንዳንድ ቤቶች ላይም ድንጋይ መወራወርና ሌሎች ነገሮች ነበሩ። እነዛንም ወረወሩ የተባሉትን አካላትና ስረወሩ በጉዳዩ ላይ ነበሩ የተባሉትን ያው መከላከያም ልዩ ኃይልም ፖሊስም በጋራ በመሆን በመቀናጀት ጉዳዩን ይዘው ነበር። እነሱንም ጠርተው እስከ ቢሮ ድረስ የማናገር ስራ ተሰርቷል። ስለዚህ አሁን ላይ ያለው አንጻራዊ ሰላም ነው ያለው። አሁን
ከቀናት በፊት ባልመሀል ቀበሌ ዙሪያ ባሉ መንደሮች የሚኖሩ ከ2000 በላይ የሚሆኑ አርሶ አደሮች አሁንም ሸሽተው ባሉበት አካባቢ እንዳሉ ነው በቦታው የሚገኙት ሻምበል ሽገደው አበራ የሚናገሩት።
እኛ ያለነው አማን ነው ያለው ሁኔታው። እኛ ምናልባት ያው ሁሉ ጥያቄያችን አለነው ሰዎች ከሳሰበለን ድረስ ያለው አመራር በትክክል እየመራን አይደለም። አሁን ገበሬውን ተፈናቀለ ያለ አሁን ተፈናቅሎ መፍትሄ የሚሰጠ መፍትሄ የለም። እስካሁን ድረስ
ከሶስት ቀን ነው ከአራት ቀን በፊት ተፈናቅላችሁ ወደ አልመሀል መጣችሁ ነበረ። አሁንም እዛው ናችሁ?
አዎ እዛው ነው። እኛ እኮ እዛው ነው ያለ ወዲያው ነዋሪ ነው። እኛና ገበሬው ግሮ ብሎ እንደተፈናቀለ ነው ያለ። አሁንም ለማረም ስጋት ላይ ነው ያለ። አሁን መስራት አልቻለም። እርሻ አስዋር የሚባል ቦታም አሁን ተፈናቅሎ ሽፍታ ቴዛ ተገንጦ ተፈናቅሎ መጥቶ ገብቷል። አሁን እዚህ አንድ ሰምንት ነው ምናምን ገበሬዎች ሌላ ቀበሌ ሴቶች ምናምን ተፈናቅሎ መተላሁን መደኛ።
ሻምበል ሽገደው እንደሚናገሩት በአካባቢው የጸጥታ ኃይል ቢኖርም ትእዛዝ አልተሰጠኝም በማለት ምንም አይነት እንቅስቃሴ እያደረገ አይደለም ብለዋል።
ሽንኮር ላይ አንድ የሸፈተ ያለ እሱ አለ ተብሎ ሂድና ያዙት ሲባል እኛ ላይ ትእዛዝ አልመጣለንም የሚል መልስ ነው የሰጠው ሻለቃ። አመራራው እንዲቀየር የተያነ ነው። ከተቀየረ ተቀየረ፣ ካልተቀየረ እና ግን ወደ አመት ውስጥ መዛት አይቀርም። እኛ ሰው ገበሬ እየተፈናቀለ ምን መኖር አይቻልም።
በጉዳዩ ዙሪያ የቤኒሻንጉል ጉሙዝ ክልል የመንግስት አካላትን ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአባይና አዋሽ ወንዞች ላይ ምርምርና ጥናት የሚያካሂድ ማዕከል ወሎ ዩኒቨርሲቲ አቋቋመ። የማዕከሉ መቋቋም ኢትዮጵያ የተፈጥሮ ሀብቶቿን በአግባቡ እንድትጠቀም ከማድረግ ባለፈ የዓለም አቀፉን ህብረተሰብ የተዛቡ ምልከታዎችን በማረም የላቀ ሚና ይጫወታል ተብሏል። መስፍን አራጌ ዘገባ አለው።
በደሴ የጀሜ ኮረብታ ላይ በግርማ ሞገስ ከተኮፈሰውና ከ107 ዓመት የእድሜ ባለጸጋው ታላቁ አይጠየፍ አዳራሽ ጣሪያ ላይ የሚፈሰው የዝናብ ውሃ ወደ ሁለት ታላላቅ የኢትዮጵያ ወንዞች ይቀላቀላል፣ ወደ አባይና ወደ አዋሽ።
አንድ ጣራ ላይ ግማሹ ለአዋሽ ግማሹ ለአባይ የሚያካፍል ነው። የወሎን ህዝብ ማንነት የሚገልጽ ነው። በብሔር በሃይማኖት በጎጥ ሳይከፋፈል የኖረ ህዝብ ነው።
እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታውን ጥቆማ ወሎ ዩኒቨርሲቲም ለታሪካዊ ስፍራ የሚመጥን ታሪካዊ ማዕከል አቋቁሟል። የጥቁር አባይና የአዋሽ ተፋሰሶች ምርምር ማዕከል
ይህንን ያቋቋምንበት ምክንያት በሁለቱም አካባቢ ላይ አሁን ብዙ ጊዜ ክርክራችንም ውይይታችንም ሳይንሳዊ አይደለም፣ ትርክት ነው። ዝም ብሎ ከመሬት የተነሳ ስለነበረ ከአዋሽ ተፋሰስ ጋር ራሱን የቻለ ተቋም አለ፣ ያንን እንዲያጠና ለምርምር እንዲውል። አዋሽ ብቸኛው በኢትዮጵያ ተነስቶ በኢትዮጵያ ውስጥ የሚቀር በተለይ በዚህ በአፋሩ አካባቢ ላይ የብልጽግናችን ምንጭ ነው እና ለሱ በጥናት ተመስርቶ እንዴት አገልግሎት ላይ እናውለው ነው። ሁለተኛው አባይ ነው። ትልልቅ ገባር ወንዞች ከወሎ አካባቢ ነው የሚሄዱት። አባይ እስከ ግብጽ ድረስ ያለውን ህይወት የሚመግብ ነው። ከቀያችን ከደጃችን እየተደኛ ከአባይ ላይ አፈራችንንም ጠርጎት ይወስዳል። መሬቱ አሁን ራቁቱን ቀርቷል። 60% የሚሆነው የኢትዮጵያ ህዝብ ጨለማ ውስጥ ነው ያለው። መብራት የለም። እዚህም ወሎ ብትሄድ በኩራዝ ነው እያነበብ እዚህ የደረስ ነው። ስለዚህ ይህንን ውሃ እኩል በሆነ መልክ የእኛን ችግርን በማሳየት ሳይንሳዊ በሆነ መልክ ለግብጽ ህዝብ ለማቅረብ ጥናት ማዕከል ያስፈልጋል። ዝም ብሎ ጉንጭ አልፋ ክርክር አይደለም። ወደታች ያሉ ሀገሮች ወደ ላይ ያሉ ሀገሮችን ችግር በደንብ እንዲያዩት በ21ኛው ክፍለ ዘመን ሁሉ ነገር በውይይት ነው መፈታት ያለበት። ውይይት ደግሞ ሲባል ያንተ ችግር ሌላው እንዲረዳልህ ያስፈልጋል እና የግብጽ ወንድሞቻችንን እየጋበዝን የአዋሽ ተፋሰስ አካባቢ ያሉትንም እየጋበዝን ጥናት ማዕከሉ ላይ ሳይንሳዊ የሆነ ስራ የሚካሄድበት ነው።
በወሎ ዩኒቨርሲቲ የህግ መምህር የሆኑት ይበልጣል መስዋዕቱ የማዕከሉ መቋቋም በሳይንሳዊ ትንታኔ የተደገፈ መረጃ ለመለዋወጥ ያስችላል ይላሉ።
ብዙ ዓለም አቀፍ ስምምነቶችና ኢትዮጵያ ብን ባለፈው የተፈራረሞች የ2015 የመሮች ስምምነት ላይ ራሱ አንዱ የሀገራት ግዴታ የሚለው ምንድን ነው? ስለ አባይ የመረጃ የመቀያየር ግዴታ ያስቀመጠበት ሁኔታ አለ። ግን ምንድን ነው አሁን ለምሳሌ እኛ የምናቀየረው መረጃ ምንድን ነው? የምንሰጣቸው መረጃ ምንድን ነው? መጀመሪያ ምን ያክል ነው አባይ የምናውቀው? እኛ ምን ያክል ነው ግባሮቻቸውና ወንዞቻችን በስነሳት የምናውቀው? እኛ ለምን ጥናት ስለሚፈልግ ኢቨን የአባይ አመታዊ ፍሰት ይህን ያክል ነው የሚሉን እኮ ግብጾች ናቸው። 85% አባይ ውሃ ከኢትዮጵያ ይፈሳል ምናምን፣ ይሄንም እነሱ የነገሩን እኛ አናውቀውም። እንደውም አንዳንድ ምሁራን እንደሚያስቀምጡት ምንድን ነው ኢትዮጵያ ውስጥ በጣም ከፍተኛ ዝናብ የሚኖርበት ወቅት ላይ የኢትዮጵያ ኮንትሪቢሽን እስከ 95% ድረስ ይሄዳል ነው የሚሉት። ዜፎ እነዚህ ምርምር ተቋማት እንትን ማለት አስፈላጊ ፋክቶችን ወይ መረጃዎችን ውሃው ላይ እንድናቅ ያግዛሉ።
ከዚህ በተጨማሪ ገባር ወንዞች ላይ እየደረሰ ያለውን ችግር ለይቶ መፍትሄ ለማስቀመጥም የማዕከሉ መቋቋም ጠቀሜታው እየላቀ መሆኑን ጠቅሰዋል። የወሎ ዩኒቨርሲቲ የብዝሃ ሕይወት መምህርና ተመራማሪ ዶክተር ሁሴን አዳል ከ3 ዓመታት በፊት የአዲስ አበባ ዩኒቨርሲቲ ከካርቱም አቻው ጋር በአባይ ጉዳይ ካርቱም ውስጥ ባዘጋጁት ውይይት ላይ የሰሜን ኢትዮጵያ ዩኒቨርሲቲዎች ልዑካን ቡድንን በመምራት ተሳትፈው ነበር። በወቅቱ ጥናታዊ ጽሑፍ ያቀረቡ የሱዳን ተመራማሪዎች አድሏዊነት የተሞላበትና ብሔራዊ ጥቅማቸውን ለማስጠበቅ ብቻ ሲሉ በሳይንሳዊ ትንታኔ ያልተደገፈ ገለጻ ማቅረባቸውን ያስታውሳሉ።
የወርክሾፑ መሪ ሀሳብ በኢምፓክትስ ኦፍ ጌርድ ወይም የታላቁ ህዳሴ ግድብ ተጽዕኖዎች በሚል ስለነበር 14 የጥናት ወረቀቶች ወይም የምርምር ሀሳቦች ቀርበው ነበር። ከእነዚህ ውስጥ 11 በዩኒቨርሲቲ ኦፍ ካርቱም ቀረቡ ሲሆን 3 ከኛ አካባቢ የሄዱ ነበሩ እና እዛ ላይ የታዘብኩት ነገር ምንድን ነው የቀረቡት ወረቀቶች ላይ የካርቱም ዩኒቨርሲቲ ምሁራን በአጠቃላይ በሁሉም መስክ ግድቡ ከግድብ በታች ላሉ ሀገሮች ጎጂ እንደሆነ አሉታዊ ተጽዕኖ እንደነበረው ከጥናት መሰረተ ሀሳብ ውጪ ወጣ እያሉ የማስረት የማስረዳት የብሔራዊ ጥቅምን ብቻ የማረጋገጥ ካሄድ ነበረበት። በዛን ጊዜ የነበረውን አካሄዳቸውን ያየሁት አንድም ከጭፍን ስጋት የተነሳ፣ ሁለተኛ ደግሞ ኢትዮጵያ ላይ እንዲህ አይነት ልማት የሚደረግ ከሆነ ወደ ታላላቅ ልማቶች የሚያሸጋግር በመሆኑ ጠንካራ ሀገር በጎረቤት መገኘቱ የሚመለከቱበት አይን የተለየ በመሆኑ ነው ብዬ ነው የምለው።
የህግ ምሁሩ ይበልጣል ግን ግብጽ በተፋሰስ ውስጥ ያሉ ሀገራት የእሷን ጥቅም እንዲያስከብሩላት የፖለቲካ ሸፍት ከመስራት አትመለስም ባይ ናቸው።
የናይል ፖለቲካ ውስጥ ለምንድን ነው ግብጾች የዲፕሎማቲክና አጠቃላይ ፖለቲካ የበላይነት የወሰዱብን ብለን ስንጀምር ትልቁ መነሻቸው ግብጽ ውስጥ በሙሉ ሰዓት የሚሰሩ እንደዚህ የሪሰርች ናይል የሚሰሩ የሪሰርች ተቋማትና የበርበር ተቋማት መኖራቸው ነው በዋናነት።
የማዕከሉ መቋቋም እንደዚህ አይነት የተዛቡ አቋሞችን በማስተካከል ሚዛናዊ ዳኝነት እንዲኖር ያስችላል ባይ ናቸው አቶ ይበልጣል። ኢትዮጵያውያን በብሔራዊ ጥቅማችን ላይ አንድ መሆንን ከግብጽ መማር አለብን ሲሉም ያሳስባሉ።
ስለ ግብጽ ሲነሳ በየትኛውም ሁኔታ በየትኛውም የፖለቲካ አቋም ላይ ቢላዩ የናይል ጉዳይ ላይ ሲመጣ እንደሚያደርጉት ብዙ አረብ ሀገራትና ግብጽን አንድ አድርጓቸው የማድረግ ነገር አለ። ግብጽ ግን በብሔራዊ ጥቅም በመጣ ጉዳይ ላይ የፍልስጤምን ጉዳይ ወደኋላ መተው እኮ ኮስታ ሪካ መተወግድበት ሁኔታ አለው። ይሄ የሀገር ጉዳይ ላይ ሲመጣ ወደዚህ ምናምን የምንለበት ነገር የለም ነው። ስለዚህ ከነሳሁን ከግብጾች መመር ያለብን ብዙ ይሰናል። አስዋን ሲያስገነቡት ሶሻሊስት ነበሩ። ልክ አስዋን እንደጨረሱ ናስር ሞተ። ሳዳት የመጣ ምኑ ነው የመጣው? ካፒታሊስቱ ነው የመጣው። ካፒታሊስቱ ነው ከናቢጋ ጎን የሰለፈው እና ግብጾች አይደለም ከናይል ጉዳይ ጋር ኢቨን ዓለም አቀፉን የፖለቲካ አሰላለፍ ራሱ በስራ ተጠቅመዋል የሚባልበት ሁኔታ ያለ።
በቅርቡ በተካሄደው የአማራ ዩኒቨርሲቲዎች ፎረም ማዕከሉን በማጠናከር አገራዊ ተጠቃሚነትን እውን ለማድረግ ዩኒቨርሲቲዎቹ ቃል ገብተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ ደህና ደሩ።